ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 8 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐዬ ነን።
ውሳኔ ሕዝብ ይካሄዳል ከተባለባቸው የቅማንት 12 ቀበሌዎች መካከል በስምንቱ ትናንት መካሄዱን የአማራ ብሔራዊ ክልላዊ መንግሥት አስታወቀ።
በትናንትና ዕለት የህዝበ ውሳኔ የተካሄደው በስምንቱ ቀበሌዎች ነው። ሂደቱን ጠብቆ ለፌዴሬሽን ምክር ቤት ያቀርባል። በዚህም መሰረት የአስተዳደር ስርዓቱ በክልሉ መንግስት ይዘረጋል ማለት ነው።
የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ናቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተባበሩት መንግስታት ድርጅትን ታላቅ የሰላም ኃይል እንዲሆን የሚረዱ ድፍረት አዘል ለውጦች እንዲደረጉ ዛሬ ጥሪ አቅርበዋል። ፕሬዚዳንቱ ስልጣን ከተረከቡ 8 ወራቸው ሲሆን በሀገሪቱ መሪነት በተባበሩት መንግስታት ድርጅት ንግግር ሲያደርጉ የመጀመሪያቸው ነው። 193 አባላት ባሉት ድርጅት የሚንጸባረቀው ቢሮክራሲ ማከናወን የሚገባውን ያህል እንዳያደርግ እክል ሆኖበታል። የተባበሩት መንግስታት ድርጅት ባለፉት ነገሮች ላይ ማጥበቅ አይኖርበትም ሲሉ መክረዋል። በዓለም ዙሪያ ያሉት ህዝቦች የሚያምኑት አይነት የተባበሩት መንግስታት ድርጅት እንዲሆን እንፈልጋለን። ይህ እንዲሆንም ድርጅቱ ማንኛውም አይነት አስተዳደር ተጠያቂነት እንዲኖረው ማድረግ አለበት። ችግርን ለሚጠቁሙ ሰዎች ዋስትና መስጠት ይኖርበታል። በሂደት ላይ ሳይሆን ውጤት ላይ ማትኮር ይኖርበታል ሲሉ አስገንዝበዋል። ፕሬዚደንት ትራምፕ አያይዘውም የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽን በድርጅቱ ለውጥ ለማድረግ ለቀየሱት ራዕይ አሞግሰዋቸዋል። ዘጋቢያችን የሻ ሳራይ ዝርዝር አላት። ትዝታ በላቸው ታቀርበዋለች።
በምርጫ ዘመቻቸው ወቅት የተባበሩት መንግስታት ድርጅትን በሰላ ሂስ ይጠርቡ የነበሩት ትራምፕ ድርጅቱን ለማሻሻል ባደረጉት ጥረት በማለት ዋና ጸሐፊ አንቶኒዮ ጉተሬዝን ሲያደንቁ ተደምጠዋል። ሆኖም በቢሮክራሲና በብልሹ አያያዝ ምክንያት የጉተሬዝ ጥረት ሙሉ ግቡን አልመታም ብለዋል።
የተባበሩት መንግስታት ድርጅት ከቢሮክራሲ ይልቅ ህዝብ ላይ እንዲያተኩር ዋና ጸሐፊው ያደረጉትን ጥሪ እናደንቃለን። የተባበሩት መንግስታት ድርጅት በዓለም ዙሪያ ያሉ ህዝቦች የሚያምኑት ተቋም እንዲሆንም እንሻለን። ይህ እንዲሳካም ድርጅቱ በአስተዳደሩ ሁሉም እርከን ላይ ያሉትን ተጠያቂ ማድረግ፣ ህጋዊ ያልሆነ ነገር የሚያጋልጡትን መንከባከብ፣ ከሂደት ይልቅ ውጤት ላይ ማትኮር አለበት። የአገሮቻችንን ህዝቦች ለማክበር ማንም አባል አገር ከሚገባው በላይ ወታደራዊም ይሁን የገንዘብ ሸክም እንዳይጫንበት ማረጋገጥ ይገባናል። እያንዳንዱ የሰላም ጥበቃ ተልእኮም ግልጽና የታወቀ ግብ እንዲሁም የግምገማ መለኪያ እንዲኖረው እንጠይቃለን። ድርጅቱ ያለውን ዋጋ ሊያውቅ ይገባል። የምናሳውቀው ደግሞ እኛ ነን።
ፕሬዚደንት ዶናልድ ትራምፕ የተባበሩት መንግስታት ድርጅት ዋና ጸሐፊ ቢሮክራሲን በማስወገድ ጊዜ ያለፈበት ያሉትን አሰራር እንዲያሻሽሉ፣ የድርጅቱን ተልዕኮ ከግብ ለማድረስም ጥብቅ ውሳኔ እንዲያስተላልፉ ጥሪ አድርገዋል። አባል አገሮችም ድርጅቱ ከተለምዶ አሰራሩ የሚጸዳበትን መንገድ በመሻትና ራሳቸው ለተሃድሶ ቁርጠኛ በመሆን እንዲተባበሩ ጠይቀዋል። ትራምፕ ፕሬዝደንቱ ነገ ለመጀመሪያ ጊዜ ከዓለም ዙሪያ ለተሰበሰቡ መሪዎች ንግግር ያደርጋሉ። አብዛኞቹ መሪዎች አሜሪካ ፈርስት ወይንም በቅድሚያ አሜሪካ በሚለው የትራምፕ ፖሊሲ ምክንያት ቅሬታ እንዳላቸው ይታመናል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከተባበሩት መንግስታት ድርጅት ሕንፃ ጋር ትይዩ በሆነ ቦታ ላይ መኖሪያ ፎቅ ለመስራት ሲወስኑ ጠቃሚነቱን በመረዳት ነው ብለዋል። ሚስተር ትራምፕ በመንግስታቱ ድርጅት ውስጥ ለውጥ እንዲደረግ ለሚደግፉ መሪዎች ዛሬ ባደረጉት ንግግር ትልቅ የጥቅም መሠረት እንዳለው ተገንዝቤ ነው የወሰንኩት ብለዋል። ትራምፕ ዓለም አቀፍ ሰማይ ጠቀስ ሕንፃ ወይም ትራምፕ ታወር የሚባለው ሕንፃቸው ስኬት ያገኘው የተባበሩት መንግሥታት ድርጅት ጠቅላይ ጽሕፈት ቤት የሚገኘውም እዚሁ በመሆኑ ነው ብለዋል ፕሬዚደንቱ። ፕሬዚደንት ትራምፕ ይህንን የተናገሩት ኒውዮርክ ላይ በዚህ ሳምንት እየተጀመረ ባለው 72ኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጎን በተካሄደው ድርጅቱ ውስጥ መደረግ ስለሚያስፈልገው ለውጥ ለመነጋገር አሜሪካ ባዘጋጀችው ስብሰባ ላይ ነው።
የኢራቅ ኩርዲስታን ክልል በያዝነው ወር ሊያካሂደው የነበረው የነጻነት ሕዝበ ውሳኔ እንዲቆም የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ያቀረቡትን ጥያቄ የኢራቅ ከፍተኛ ምክር ቤት አጽድቋል። ስለ ሕዝበ ውሳኔው ሕጋዊነት እስከሚመረምርበት ጊዜ ድረስ የሕዝበ ውሳኔው ድምፅ መስጠት ይቆያል ሲል ከፍተኛው ፍርድ ቤት ዛሬ አስታውቋል። የሀገሪቱ ጠቅላይ ሚኒስትር በኩርዲስታን ረፈረንደም የመካሄዱን ጉዳይ እንደሚቃወሙ በተደጋጋሚ ሲናገሩ ቆይቷል። ባለፈው ቅዳሜ ከአሶሺየትድ ፕሬስ የዜና አገልግሎት ጋር ባደረጉት ቃለ መጠይቅ ለነጻነት የሚደረገው ሕዝበ ውሳኔ የኢራቅን ሉዓላዊነት የሚዳፈር አደገኛ ተግባር ነው ብለዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሶሪያው የተራዘመ የእርስ በርስ ጦርነት ሲቪሎች ላይ ወንጀል የፈጸሙ ሁሉ ለፍርድ እንዲቀርቡ የተባበሩት መንግሥታት ድርጅት መርማሪዎች ጥሪ አቀረቡ። የሶሪያ ዓለም አቀፍ መርማሪ ኮሚሽን ለመንግሥታቱ ድርጅት የሰብአዊ መብቶች ጉባኤ ዛሬ ያቀረበው ሪፖርት በሁሉም ተፋላሚ ወገኖች ተፈጽመዋል ያለውን በርካታ አሰቃቂ በደልና የሰብአዊ መብቶች ጥሰቶች ዘርዝሯል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ኮሚሽኑ በሶሪያ ተፈጽሟል ላሉ በደል ክስ መስርቶ ወንጀለኞቹ ለፍርድ እንዲቀርቡ ላቀረበው ጥሪ መፍትሄ ባለመስጠታቸው በዓለሙ ድርጅት አባል ሀገሮች ላይ ትዕግስቱ ተሟጧል። የኮሚሽኑ ሊቀመንበር ሴርጊዮ ፒኔሮ በጸጥታው ምክር ቤት ሶሪያን አስመልክቶ በተፈጠረው አጣብቂኝ ማዘናቸውን ገልጸዋል። እንዲያውም ለስድስት ዓመታት የዘለቀውን የእርስ በርስ ጦርነት አስከፊ ሲሉ ጠርተውታል። በዓለሙ ድርጅት ላሉ የሰብአዊ መብቶች ጉባኤ ልዑካንም ሲናገሩ አሁንም በሶሪያ ሲቪሎች ሆን ተብሎ ጥቃት እየተፈጸመባቸው የሰብአዊ እርዳታ እንዳያገኙ እየተከለከሉና በኃይል ከቀያቸው እንዲፈናቀሉ እየተደረጉ ናቸው ብለዋል። ብዙዎቹ ሶሪያውያን እየተገደሉና የአካል ጉዳት እየደረሰባቸው መሆኑንም አስረድተዋል።
We have a duty and our mandate, however, to document the unambiguously illegal use of prohibited
ባለን ስልጣን መሰረት የምንወስደው ኃላፊነት አለ። ሆኖም ያላንዳች ጥርጥር ህገወጥ ኬሚካል የጦር መሳሪያ ሲቪሎችን ለማጥቃት ጥቅም ላይ መዋሉን መመርመርና ወንጀለኞቹን በዓለም አቀፍ ሕግ መሠረት ይዞ ለፍርድ ማቅረብ ወሳኝ ነው። በብዙ አጋጣሚዎች የመንግሥቱ ኃይሎች ተቃዋሚዎች በሚቆጣጠሯቸው አካባቢዎች ባሉ ሲቪሎች ላይ ኬሚካል የጦር መሳሪያ ተጠቅመዋል።
በኮሚሽኑ ሊቀመንበር ሴርጂዮ ፒኔሮ መግለጫ መሠረት አብዛኞቹ ሴቶችና ሕፃናት የሆኑ 80 ሲቪሎች በመርዛማ ጦር መሳሪያ ተገድለዋል። ሌሎች ብዙዎች ጉዳት ደርሶባቸዋል። ጥቃቱ የደረሰውም የሶሪያና ሩሲያ ኃይሎች ሰሜን ሐማና ደቡብ ኢድሊብ ውስጥ የሕክምና ተቋማትን ኢላማ አድርገው ባካሄዱት የአየር ድብደባ ዘመቻ ወቅት ነው ሲሉ ሊቀመንበሩ አክለዋል።
የህንድ መንግሥት ከሚያንማር ሸሽተው ህንድ የገቡትን 40,000 የሚሆኑ ሮሂንጋዎችን ለማስወጣት ማቀዱን በመቃወም የተሰበሰቡ ፊርማዎች ለህንድ ከፍተኛ ፍርድ ቤት ቀርበዋል። ከፍተኛው ፍርድ ቤት ዛሬ ተመልክቶታል። የህንድ መንግሥት ሮሂንጋዎቹ ህገወጥ ፍልሰተኞች ናቸው፣ አንዳንዶቹም በሀገሪቱ ላይ የጸጥታ አደጋ ይደቅናሉ ሲል ተከራክረዋል። ሮሂንጋዎቹን የሚወክለው ጠበቃ ደግሞ የህንድ ህገ መንግሥት ለሁሉም ሰዎች ዜጋ ያልሆኑትንም ጨምሮ እኩል መብትና ነጻነት ይሰጣል ሲል አስረግጧል። የፍርዱ ሂደት በመጪው ወር ይቀጥላል።
መሳሪያ የታጠቁ ቁጥራቸው 24 የሚሆን የዩናይትድ ስቴትስ፣ የጃፓንና የደቡብ ኮሪያ የጦር አይሮፕላኖች በኮሪያ ባሕረ ገብ መሬት ላይ በረዋል። ዛሬ ሰሜን ኮሪያ በቅርቡ ለወነጨፈችው ሚሳይል ምላሽ ነው ስትል ዩናይትድ ስቴትስ ገልጻለች። የዩናይትድ ስቴትስ መከላከያ መስሪያ ቤት በገለጸው መሠረት ተዋጊ ጀቶቹ በደቡብ ኮሪያ የልምምድ ርቀት የብቃት ልምምድ ለማድረግ ሕያው መሳሪያ ተኩሰዋል። አራት የጃፓን ኤፍ2 ተዋጊ ጀቶች ለተጨማሪ ልምምድ በጃፓን ኪዩሹ አጠገብ ከአሜሪካና ከደቡብ ኮሪያ ኃይሎች ጋር ተቀላቅለዋል። የዜናው ሰዓት አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12000 በ110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 8 2010 ዓ.ም ምሽት ፕሮግራም ነው።
ክቡራትና ክቡራን፣ በምሽቱ ዝግጅታችን በርከት ያሉ ዘገባዎችን ይዘናል። ከኢትዮጵያና ከዓለም ዙሪያ በአማራ ክልል ትናንትና የተካሄደው የቅማንት ሪፈረንደም አንዱ ነው። ውሳኔ ህዝቡ እየተካሄደ ነው ያለው የውሳኔ ህዝቡ በትናንትናው ዕለት ተካሂዷል። ያንን የሚመለከት ዘገባ ይዘናል። እንደዚሁም በኦሮሚያና በሶማሌ መካከል ያለውን ግጭትም አስመልክቶ አዳዲስ መረጃዎችን የያዙ ሪፖርቶችን ይዘናል። በደቡብ አካባቢ በጉጂና በቡርጂ አካባቢ ያሉ ግጭቶችንም የሚመለከት ሪፖርት አለን። አሁን ወደ ተከታዩ ዘገባችን እናልፋለን። ቀጥሎ የምናቀርብላችሁ ዘገባዎቻችን እየተዘጋጁ ናቸው። እስከዛ ድረስ ለምሽቱ ያለንን የአፍሪካ ነክ ርዕሶችን ዘገባ እናቀርባለን። የካሜሩን መንግስት ቦኮ ሐራም በሚያደርስባቸው ጥቃቶች ምክንያት ነዋሪ አልባ ሆነው በነበሩ የሰሜኑ ክፍል አካባቢዎች ትምህርት ቤቶች እንዲከፍቱ አዟል። ይሁንና አሁንም የጸጥታው ሁኔታ ስለሚያሰጋ ብዙም ተማሪዎች አልገቡም ይላል የሪፖርተራችን ሞኬድ ዊን ኬንዜካ ዘገባ ከካሎ ፋንታ ካሜሩን። አዳነች ፍሳይ ታቀርበዋለች።
ከናይጄሪያ ጋር በሚዋሰነው ድንበር ካለችው ፎቶኮል ከተማ 13 ኪሎ ሜትር ርቆ በሚገኘው መንደር ጥሪዋ ላይ ያለው አንደኛ ደረጃ ትምህርት ቤት እንዲከፈት ትዕዛዝ ተላልፎ ነበር። ይሁንና የሄደ ሰው አልተገኘም። ትምህርት ቤቱ የተዘጋው ከሁለት ዓመታት በፊት ቦኮ ሐራም መንደሩን ካጠቃ በኋላ ነው። የቦኮ ሐራም ጽንፈኛ አማጽያን 30 በሚሆኑ ሲቪሎች ላይ ተኩስ ከከፈቱ በኋላ በእሳት አቃጥለው ገደሏቸው። 50 የሚሆኑትን ደግሞ አቆሰሉ። ከጥቃቱ ተርፈው ያመለጡ ሰዎችም አሉ። የቦኮ ሐራም ጥቃት ከሶስት ዓመታት በፊት ከሰሜን ናይጄሪያ ወደ ካሜሩን ከተስፋፋበት ጊዜ አንስቶ በአጠቃላይ በሰሜን ካሜሩን 200 ሺህ የሚሆኑ ሰዎችን ከመኖሪያቸው አፈናቅሏል። የካሜሩን መንግስት ከቅርብ ጊዜያት አንስቶ የተፈናቀሉት ሰዎች ወደ አካባቢያቸው ተመልሰው እንዲያርሱ ሲጠይቅ ቆይቷል። ርቆ በሚገኘው የሰሜን ክልል ቢያንስ 40 ትምህርት ቤቶችን መልሶ ከፍቷል። አሚኖ ሳንዳ ዟዟ የአካባቢ አንደኛ ደረጃ ትምህርት ቤት ኃላፊ እንዲሆኑ በመንግስት የተላኩ ናቸው። ባለፈው ዓመት 124 ትምህርት ቤቶች ተዘግተው እንደነበርና ሲካሄድ የቆየው የአጥፍቶ መጥፋት ጥቃት ላለመከፈት ምክንያት እንደሆነባቸው ነው ዟ ያስገነዘቡት። ይሁንና ውሎ አድሮ ግባቸው ሁሉንም የተዘጉት ትምህርት ቤቶችን መልሶ መክፈት እንደሆነ ነው የገለጹት። ናይጄሪያና ክልላዊ ወታደራዊ ኃይሎች አብዛኞቹን ቦኮ ሐራም ተቆጣጥሯቸው የነበሩትን ግዛቶች አስመልሰዋል። ይሁንና የቦኮ ሐራም አማጽያን አሸባሪዎች አሁንም አደጋ መደቀናቸው አልቀረም። ዓለም አቀፍ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እንደሚለው ካለፈው ሚያዝያ ወር አንስቶ የአጥፍቶ መጥፋት ጥቃት በተባባሰበት ወቅት የሲቪሎች ሞት እየበዛ ሄዷል። በሰሜን ምስራቅ ናይጄሪያና ርቆ በሚገኘው ሰሜን ካሜሩን ቢያንስ 381 ሰዎች ተገድለዋል። ብዙ አስተማሪዎች አሁንም ቢሆን ለሕይወታቸው ስለሚሰጉ ወደ ስራቸው እንዳልተመለሱ ርቆ የሚገኘው ሰሜናዊ ካሜሩን ክልል አስተዳዳሪ ሚድጂያዋ ባካሪ ገልጸዋል። ከአራት መቶ በላይ የሚሆኑ ቦኮ ሐራም በሚፈጽማቸው ጥቃቶች ምክንያት ስራቸውን ትተው የሄዱ አስተማሪዎች ወደ ስራቸው እንዲመለሱ ተጠይቀው አንመለስም ብለዋል ይላሉ አስተዳዳሪው። እነዚህ አስተማሪዎች በካሜሩን ሲቪል ሰርቪስ የሥነ ሥርዓት መማክርት ፊት እንደሚቀርቡም ገልጸዋል። አካባቢያቸውን ለቀው የተፈናቀሉት ሰዎች ወደ መንደሮቻቸው እንዲመለሱ ለማመቻቸት የአካባቢ ባለሥልጣኖች ከሀገሪቱ ወታደራዊ ኃይልና ከራስ መከላከል ቡድን ጋር በመተባበር ስትራቴጂ ማውጣታቸውን ሚድጂያዋ ባካሪ ጠቁመዋል። በአንዳንድ ለቦኮ ሐራም ጥቃት የተጋለጡ አካባቢዎች ወታደራዊ ኃይል ተማሪዎችን በትምህርት ቤቶች ሲያስተምር ቆይቷል ይላሉ አስተዳዳሪው። ለአንድ ሰው የትምህርት ዕድል ማግኘት መሰረታዊ የሰብአዊ መብቱ በመሆኑ ነው ለትምህርት ቤቶች መከፈት ቅድሚያ የምንሰጠው ሲሉም አስረድተዋል። ፎቶኮል በተባለችው የድንበር ከተማ በሚገኘው የመንግስት ሁለተኛ ደረጃ ትምህርት ቤት በያዝነው ሳምንት ወደ ትምህርት ገበታቸው እንዲመለሱ ከሚጠበቁት 1700 ተማሪዎች 900 የሚሆኑት ወደ ትምህርት ቤት ተመልሰዋል። ሁለተኛ ደረጃ ተማሪዎች ወደ ትምህርት ቤት ለመመለስ መቻላቸው እንዳስደሰታቸው ለአሜሪካ ድምፅ ተናግረዋል። ሆኖም ስጋት እንዳለባቸውም ከመናገር አልተቆጠቡም። አንዳንዶቹ ተማሪዎች ቦኮ ሐራም ትምህርት ቤቱን ከሁለት ዓመታት በፊት ባጠቃበት ወቅት ስለ ተገደሉትና ስለ ቆሰሉት ጓደኞቻቸው ተናግረዋል። ከአስተማሪዎቹ አንዱ በትምህርት ቤቱ የጸጥታ ጥበቃ መጠናከሩን ገልጸዋል። ተማሪዎቹ ሁሉ ወደ ተቋሙ ከመግባታቸው በፊት በሚገባ ይፈተሻሉ ብለዋል አስተማሪው። አጥፍቶ ጠፊዎች በትምህርት ቤቱ አካባቢ ባሉ ጫካዎች ተደብቀው ጥቃት እንዳያደርሱ ለመከላከል ሲባል ዛፎቹን በሙሉ እየቆረጡ መሆናቸውንም አስተማሪው አስረድተዋል። የካሜሩን መንግስት አሁን ትምህርት ቤቶች እንዲከፈቱ ማድረጉ መሆን ካለበት ጊዜ የፈጠነ አይደለም ይላል። ቦኮ ሐራም ካለፈው ግንቦት ወር ወዲህ በአካባቢው የግፍ ግድያ አልፈጸመም። የአጥፍቶ መጥፋት ጥቃትን ለመከላከል በቂ እርምጃዎች ተወስደዋል ይላል የሀገሪቱ መንግስት። አድማጮች፣ ካሜሩን ውስጥ በቦኮ ሐራም ጥቃት ምክንያት ተዘግተው የቆዩትን ትምህርት ቤቶች መልሶ ለመክፈት ለሚደረገው ጥረት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ክቡራትና ክቡራን አድማጮች፣ አሁን በኦሮሚያና በሶማሌ ክልሎች አካባቢ ያሉ ሁኔታዎችን ወደሚመለከተው ዘገባ እናልፋለን። በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ ተስፋፍተው እጅግ የበዛ ሕይወት ያጠፉት ጥቃቶችና ግጭቶችን ለማስቆም ጥረት እየተደረገ ባለበት ጊዜ ባሌ ዞን ውስጥም ትናንት በተፈጸመ ጥቃት 16 ሰው መገደሉ ተገለጸ። በኦሮሚያ የባሌ ዞን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ ከድር ዋዶ ማምሻውን በሰጡን መግለጫ የሶማሌ ልዩ ፖሊስ አባላት ናቸው ያሏቸው በከባድ የታጠቁ ሰዎች ትናንት እሁድ ከቀትር በኋላ በዳዌ ቃቻ ወረዳ አዴ አራጋ ቀበሌ ጥቃት መክፈታቸውንና ሰው ላይ እየተኮሱ መግባታቸውን አመልክተዋል።
ትላንትናና ዛሬ ያው በዞናችን ውስጥ ዳዌ ቃቸን በሚባል ወረዳ አዴ አራጋ የሚባል ቀበሌና ቢቆ ዞንና ቴሶ ብዮ በሚባል ልዩ ስም ልማት ቡድን ውስጥ ከሶማሌ ክልል ጎሮ በቅሳ ከሚባል ወረዳ ታጥቆ የመጣ ኃይል ልዩ ፖሊስ የሚባለው ከአካባቢ ነዋሪዎች ጋር በተፈጠረው ግጭት የ16 ሰው ሕይወት ሊያልፍ ችለዋል።
ለመሆኑ የሶማሌ ክልል ፖሊስ ለምን ይሆን እንዲህ በተደራጀ ሁኔታ ወደ አዴ አራጋ ቀበሌ የገባው? ቀበሌው በየትኛው ክልል የሚተዳደር ስፍራ ነው? አቶ ከድር ዋዶ ይመልሳሉ።
ይሄ ግጭት ትላንትና ከሰባት ሰዓት አካባቢ በኋላ ነው የተጀመረው። አካባቢ ያለው ህብረተሰብ ይሄ ቦታ ከዱሮም ከጥንትም ጀምሮ በኦሮሚያ ክልል በዚህ ወረዳ ውስጥ የሚገኝ ቦታ ነው። ይሄ ከዚያ ተደራጅቶ የመጣው የታጠቀ ኃይል ዩ ፖሊስ የሚባለው በተደራጀ ሁኔታ ህዝቡን ከፍተኛ ጥቃት በማድረግ ህዝቡን በማፈናቀል እነዚህን ነዋሪዎች ንጹሐን ነዋሪዎች ህይወታቸው እንዲያልፍ የተደረገበት ሁኔታ ነው ያለው። ይሄ ውዝግብ ብዙ ከቆላማ ወረዳዎች ጋር የቆየ ጉዳይ ነው። 8 አርብቶ አደር ወረዳዎች አሉን። 8ቱም ውስጥ በተከታታይ ሲከሰት የነበረና በተለይ ዘንድረው የተለየ የሆነበትና ይሄ የታጠቀው ልዩ ፖሊስ የሚባለው ህብረተሰቡን በመሬት ይገባኛል ጥያቄ ብዙ ጥቃትና ብዙ ህይወት ያለፈበት ሁኔታ መሆኑን ነው ያየ ነው።
ይህ በ8ቱ አጎራባች ወረዳዎች ባሏቸው ውስጥ ከብት አርቢዎች በሚኖሩባቸው አካባቢ ወትሮም ቢሆን የግጦሽና ከውሃ ጋር የተያያዙ ግጭቶች የተለመደ ቢሆኑም የትናንትናው ጥቃት ግን የተለየ ነው ያሉበትን ሁኔታ የዞኑ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ እንዲህ ይገልጻሉ።
ከዚህ በፊት ያው ህብረተሰብ በሳርና በውሃ ላይ አርብቶ አደሩ እርስ በርስ የመጋጫጫት ሁኔታ በፊትም የነበረ ነው። ይሄ ከዛ ለየት ያለ ከህብረተሰቡ ጋር የማይመጥን ራሱን ያደራጃ በትጥቅም በሎጂስቲክም የተደራጀ ኃይል መጥቶ ህብረተሰቡን ካለበት አካባቢ ያፈናቀለና ህብረተሰቡም ከራሱ ቄ ራሱን መብት ለማስከበር በዚህ መካከል ከፍተኛ ውጊያ የተካሄደበት ሁኔታና በዚህ ላይ ከኛ በኩል እነዚህ ንጹሃን ዜጎች ህይወታቸው ያለፉበት ሁኔታ ነው ያለው። ሌላም የቆሰለም አለ፣ የተፈናቀለም ያለበት ሁኔታ ነው ያለው። ይሄ አሳዛኝ ጉዳይ ነው። ፌዴራል መንግስትና የክልል መንግስትም ተደራጅቶ በቅንጅት እየተሰራ ያለበት ሁኔታ።
ጥቃት የፈጸሙት ሰዎች የሶማሌ ክልል ልዩ ፖሊስ አባላት ናቸው ብለውኛል። በምን አወቃችሁ የልዩ ፖሊስ አባላት መሆናቸውን? የክልሉ
እነዚህ ከዚህ በፊትም ልዩ ፖሊስ በሁሉም ወረዳ ላይ ችግር ሲፈጥሩ የነበሩ መሆኑን በግልጽ ይታወቃል። ይሄ የተደራጀ ልዩ ፖሊስ የሚባለው ሰልጥኖ የተሟላ ማቴሪያል አለው። ይሄ እንደመሆኑ ምንም ጥርጥር የለውም። ህዝቡ ያውቃል። መረጋጋጫውም ህዝቡ ነው።
ለመሆኑ የቆሰለም ይሁን ወይም ሌላ ጉዳት የደረሰበት ወይም የተያያዘ አለ ከመሀላቸው ጥቃት ካደረሱት?
ከዚህ በፊት በደረገውም አሁንም በተደረገው የተሰዉም አሉ፣ የተያዙም አሉ። የተለያየ መስረጃዎች አለን። ይሄ ልዩ ፖሊስ አርብቶ አደር ሳይሆን ራሱን የተደራጀ የታጠቀ ኃይል ስለመሆኑ ከዚህ በፊትም መስረጃ ያለን መሆኑን በዚህ አጋጣሚ ሊገልጽ ይችላለሁ።
አሁን እንግዲህ ከመሀላቸው የተገደለ ካለ በምን ሁኔታ ነው የተገደለው? እስቲ እሱን ይንገሩኝ።
በሚደረገው ጦርነት እንግዲህ አርብቶ አደሩም የራሱን መብት ለማስከበር ይከላከላል። በመከላከል በራሱ ቦታውና በመብቱ ላይ መጣውን ዝም ብሎ አይቀበልም። በፊልሚያውና በተደረገው ጦርነት ነው ህይወታቸው ሊያልፍ የቻለው።
ከቴሶ ቢዮ አካባቢ የተገደለው ሰው 16 ነው ብለውኛል። ከእነሱስ ከአጥቂዎቹ ወገን ስንት ሰው ተገደለ?
እሱ ከእነሱም የተገደለ ከአስር ይባላል። አንዴ 10 ይባላል፣ አንዴ 20 ይባላል። ከእነሱም ሰው ህይወት እንደጠፋ ነው። ከሁለቱም የሰው ህይወት መጥፋት የለበትም።
በከባድ ሁኔታ የቆሰሉ 4 ሰዎች ወደ ጊንር ሪፈራል ሆስፒታል መላካቸውና ሌሎች በአካባቢው ጤና ጣቢያ ሕክምና ማግኘታቸውን አቶ ከድር ዋዶ ገልጸዋል። ትናንት ሌሊቱን ፌዴራሉ መንግሥት የመከላከያ ሰራዊቱን ወደ አካባቢው ልኮ አሁን ሰፈሩን ተቆጣጥሮ እያረጋጋ ያለው ያው ፌዴራል ኃይል መሆኑን አቶ ከድር ዋዶ አመልክተዋል። ይህ በእንዲህ እንዳለ ይህንን ለወራት የዘለቀውን የሶማሌና የኦሮሚያ አዋሳኝ አካባቢዎች ጥቃቶችና ግጭቶች ለማስቆም ፌዴራል ኃይሎች ወደ አካባቢው ዘልቀው እንዲያረጋጉ ማዘዛቸውን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት ማስታወቃቸው ይታወሳል። ከሁለቱም ክልሎች የሀገር ሽማግሌዎች ጋር የተገናኙት ጠቅላይ ሚኒስትር ኃይለ ማርያም ሁኔታውን ለማባባስ የሚችሉ አድራጎቶችን ከመፈጸም ሁሉም ወገኖች እንዲቆጠቡ አሳስበዋል። ይህ በእንዲህ እንዳለ የኦሮሚያና የሶማሌ ክልሎች ፕሬዚደንቶችን መግለጫዎችን ሰጥተዋል። ሁለቱም ፕሬዚደንቶች በተፈጠረው ሁኔታ ማዘናቸውን አስታውቀዋል። ሁለቱም ፕሬዚደንቶች ሁለቱንም ህዝቦች ህዝቦቻችን እያሉ ጠርተዋል። በተፈጠሩት የሰው ህይወት ባጠፉ ህዝብን ባፈናቀሉና ንብረት ባወደሙት ጥቃቶች ላይ እጃቸው ያለ በህግ እንዲጠየቁ የኦሮሚያ ፕሬዚደንት አቶ ለማ መገርሳ አሳስበዋል።
በግፍ በንጹሐን ዜጎች ላይ የደረሰው ግድያ አለ። በሶማሌ ወንድሞቻችንም ላይ በኦሮሞ ቤተሰቦቻችንም ላይ የደረሰው አሰቃቂ ግድያ እጅግ ያሳዘነን፣ ሁላችንም የምናወግዘው እኩይ ተግባር። በወዳኛ ወገንም በኦሮሞዎች ላይ የተፈጸመው ግድያ የሚሆን በሶማሌ ወንድሞቻችን ላይ የተፈጸመው ግድያ ግለሰቦች ወንጀለኞች የፈጸሙት ግድያ እንጂ በማንኛውም መስፈርት የሶማሌን ህዝብ የማይወክል የኦሮሞንም ህዝብ የማይወክል የሁለቱም ህዝቦች ታሪክና ባህልም የማያንጸባርቅ የግለሰቦች ወንጀልና ድርጊት ስለሆነ ሁላችንም የምንኮንነው የምናወግዘው ተግባር ነው። ይሄ እንደተጠበቀ ሆኖ ይህ ግጭት ብዙ ጉዳቶችን አድርሷል። ብዙ ጉዳቶችንም እያደረሰ ነው። እንደ ቀላል ሊታይ የሚችል ነገር አይደለም። ጉዳዩ ከድንበርም የዘለለ አጠቃላይ እንድምታው፣ አጠቃላይ ሁኔታውን ስናይ አዝማሚያው አደገኛ ነው። ተዋልደው ተፋቅረው ተባብረው የጋራ ማህበራዊ ሴትን አዳብረው ይኖሩ በነበሩ ህዝቦች መካከል ከቅራኔም አልፎ መቃቃርን፣ ያ ለዘመናት የተገነባውን አንድነት ወደ ማፍረስ የሚወስድ አዝማሚያዎች እየታዩ ያሉ ስለሆነ አዝማሚያው እጅግ በጣም አደገኛ ነው። ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ በሀገርም ላይ ሊያደርስ የሚችለው ጉዳት ቀላል አይሆን። በዜጎቻችን ላይ የደረሰው የህይወት ጉዳት ብቻ ሳይሆን ታይቶ በማይታወቅ መልኩ በርካታ ከ50 ሺዎች በላይ ከህፃን እስከ አዛውንት ከኑሮው ከቀዬው ተፈናቅሎ ሜዳ ላይ ሲወድቅ ሊደርስ የሚችለው የሞራል ውድቀት እና ኪሳራ እጅግ በጣም ከባድ ስለሆነ ሁላችንም ተባብረን ህዝባችንን ይዘን ሰርተን ማስቆምና ሰላምና ማረጋጋቱን ማምጣት ብሎም ህዝባችን ወደ ቀዩ ተመልሶ የተፈናቀለው ህዝባችን ለዘመናት ያፈራቸው ንብረቶች አሉት ንብረቱ ሳይነካበት ወደ ቀዩ ተመልሶ ህይወቱንም የሚመራበት በዚህ ውስጥ ደግሞ የሰውን ህይወት በማጥፋትም ወንጀል የሰሩ ግለሰቦችም ለህግ ቀርበው የሚጠየቁበት እንዲሁም ማናቸው በዚህ ውስጥ በቀጥታም ይሁን በተዘዋዋሪ እጃቸው በዚህ ግጭት ውስጥ ያስገቡ አካላትም እጃቸውን እንዲያስወጡና ከማንም ከምንም በላይ ደግሞ ይሄንን ተግባርና ድርጊት ህዝቡ እንዲያወግዝ በማድረግ የሚመለከተን የሁለቱ ክልል መንግስታት እንዲሁም የፌደራል መንግስት ከማንም በላይ ደግሞ ህዝባችን በዚህ ጉዳይ ላይ ከማንም በላይ መስራት ያለበት ህዝቡ ስለሆነ ይሄንን ተረባርበን ጊዜ የሚሰጠው ጉዳይ ስለላሎኔ ይሄንን ማድረግ አለብን።
በሌላ በኩል ደግሞ የሶማሌ ክልል ፕሬዚደንት አቶ አብዲ መሐመድ ዑመርም በተፈጠረው ሁኔታ ማዘናቸውን ገልጸው መቆም እንዳለበት ጠይቀዋል።
ይሄን ያህል መፈናቀል አልነበረም እስከዛሬ ድረስ። ከዚህ በፊት በአንድ አካባቢ ግጭቶች በሚነሱበት ጊዜ የተወሰነ በድንበር አካባቢ መፈናቀሎች ይኖሩ ነበር። ግን በሶማሌ ክልል ውስጥ የሚኖሩ ከተማዎች በስጋት ገብተው አያውቁም ነበር። ኦሮሚያ ውስጥ የሚኖሩ ሶማሌም በስጋት ውስጥ ገብተው አያውቁም ነበር። አሁን ግን የአወዴ ኢንሲደንት በኢትዮጵያ ያልታየ የኦሮሞ ካልቸር ያልሆነ የሶማሌ እና የኢትዮጵያ ካልቸር ያልሆነ ነገር ተፈጠረ ማለት ነው። ለምሳሌ ኦሮሞ በመሆን ማፈናቀል፣ ኦሮሞ በመሆን ብቻ ምንም ሳያጠፋ ማፈናቀል፣ ኦሮሞ ሶማሌ በመሆኑ ብቻ ያለ ምንም ምክንያት ሳይፈጠር አወዴ ላይ ከድንበር ግጭት ውጪ ኢቭን እንደውም ለሰላሳ ዓመት የኖረ ምስቶቻቸው በሙሉ ኦሮሞ የሆነው ማለት ነው። የኦሮሞ ህዝብም እዛ ላይ ከፍተኛ የማደን ስራ ሰርቷል ህዝቡ ማለት ነው። እዛ ላይ የተፈጠረው ለየት ያለ በጣም በቃ እንደ ክልል ከፍተኛ ሀዘን የተሰማን ድርጊቶች የኦሮሞ ካልቸር ድርጊት ያልሆነ የሶማሌ ካልቸር ድርጊት ያልሆነ ለየት ያለ የሌላ አገር ካልቸር የሆነ ግጭቶች መቆም አለበት። ሰው ምንም ሳያጠፋበት ኦሮሞ ስለሆነ ብቻ መጉረት የለበትም፣ ሶማሌ በመሆኑ ብቻ መጉረት የለበትም።
ትናንት ከቀትር በኋላ ባሌ ዞን ውስጥ የተፈጠረው ግጭት እነዚህ የማረጋጋትና ጣልቃ የመግባት ቃላት እየወጡ ባሉበት ሁኔታ ነው ቢያንስ ከ16 ያላነሰ ሰው ሕይወት ያጠፉት። የሶማሌን ክልል ቃል አቀባይና ፕሬዚደንቱን ራሳቸውንም አግኝተን ለማነጋገር ያደረግናቸው በርካታ ጥረቶች ለዛሬ ሳይሳኩ ቀርተዋል።
ህዝበ ውሳኔ ይካሄዳል ከተባለባቸው የቅማንት 12 ቀበሌዎች መካከል ትላንት በ8ቱ መካሄዱን የአማራ ክልላዊ አስተዳደር የኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ንጉሱ ጥላሁን እንደገለጹት በአራቱ ቀበሌዎች ግን የህዝብ ጥያቄዎች ስለተነሱና እነዚያም ውይይት ስለሚያስፈልጋቸው ህዝበ ውሳኔ አልተካሄደም። አዲሱ አበበ አቶ ንጉሱንና ከዚያው ከጎንደር አንድ ሂደቱን የተከታተሉ ቅማንት ተወላጅ አነጋግሮ ተከታዩን አጠናቅሯል። ቀጥሎ ይቀርባል።
አቶ ንጉሱ በቅድሚያ እንዳብራሩት ውሳኔ ህዝቡ የማንነት ጥያቄ ሳይሆን የአስተዳደር ጥያቄ ነው። የማንነት ጥያቄው ቀደም ብሎ መልስ እንዳገኘም አመልክተዋል እና ውሳኔ ያስፈልገው አስተዳደሩ ከየት እስከ የት እንደሚሆን፣ የትኛዎቹ አካባቢዎች እንደሚይዝ መወሰን ነው ብለው በዚሁ መሰረት በ8ቱ ቀበሌዎች ውሳኔ ህዝብ መካሄዱን ገልጠዋል። አራቱ ግን ይላሉ አቶ ንጉሱ
እንደገና የህዝብ ውይይት የሚፈልጉ ሆነው በመገኘታቸው ህዝቡ በራሱ ቀጣይ ውይይት ማድረግ አለብን የሚለው ጥያቄ በማቅረቡ ይሄንን ደግሞ ከላይ እስከታች የታመነበት በመሆኑ በ8ቱ ቀበሌዎች ህዝበ ውሳኔ ተካሂዷል። ሰላማዊ ነው። በየአካባቢው ደግሞ በቀበሌዎቹ በምርጫ ጣቢያዎቹ 24 የሀሳብ መስጫ ጣቢያዎች ነው የነበሩት። በእነዚያ አካባቢዎች ምርጫ ቦርድ የቱን እየገለጸ ነው ገልጿል። ነገር ግን እንደ ማንኛውም ድምፅ እንደሚሰጥበት አንድ ዲሞክራሲያዊ ሂደት የምርጫ ቦርድ ሂደቱን ጠብቆ ለፌዴሬሽን ምክር ቤት ያቀርባል። በዚህም መሰረት የአስተዳደር ስርዓቱ በክልሉ መንግስት ይዘረጋል ማለት ነው።
እንግዲህ በ12 ቀበሌዎች ሳይሆን በ8ቱ በትላንት ሁለት ውሳኔ ህዝብ ተካሂዷል። ውጤቱ ምን ሆነ ለሚለው ጥያቄ አጭር መልስ ይኖራል።
እንግዲህ ምንድን ነው ውጤቱን በየጣቢያው ምርጫ ቦርድ ለህብረተሰቡ ማስታወቂያ ሰሌዳ ለጥፏል። የተደራጀውንና አጠቃላይ በሁሉም የምርጫ ጣቢያዎች የድምጽ መስጫ ጣቢያዎች የተገኘውን ውጤት በተመለከተ ምርጫ ቦርድ የሚያሳውቅ ነው የሚሆነው። ኃላፊነት ደረጃም የምርጫ ቦርድ እና የፌዴሬሽን ምክር ቤት በሂደቱ ዝርዝሩን መረጃ ይሰጣሉ። በክልል ደረጃ ይሄንን ነው የምንገልጸው።
አቶ ንጉሱ፣ እንደው ለአድማጮቻችን ቀለል ብናረገው መልካም። ውጤት ሲባል ግን ባጭሩ ውጤቱ ገና በኦፊሴል አልተገለጠም የሚለው ያስማማናል ማለት ነው አይደለም?
ውጤቱን ምርጫ ቦርድ 24 ምርጫ ጣቢያዎች አሉ ይፋ አድርጓል፣ በየአካባቢው ገልጿል። የተደራጀውን ግን ምርጫ ቦርድ ይገልጻል ማለት ነው። በድምፀ ውሳኔ በህዝብ ውሳኔ በተወሰነባቸው አካባቢዎች ላይ በየቀበሌው ለዛች ቀበሌ ለዛች ጣቢያ መረጃው ደርሷል። የተደራጀውን ግን የሁሉንም ሀሳብ የተሰጠባቸውን ምርጫ የተካሄደባቸውን ድምፅ የተሰጠባቸውን አጠቃላይ የተደራጀውን ግን አሁንም የሚገልጸው በተደራጀ ሁኔታ በየአካባቢው እንደገለጸው የየአካባቢው ህብረተሰብ አውቆታል። በተደራጀ ሁኔታ ደግሞ የሚገልጸው አሁንም ምርጫ ቦርድ ነው። ይሄንን ማክበር አለብን ማለት ነው።
ለየቀበሌው የደረሰውን እርስዎ ያውቃሉ? ሊነግሩን ይችላሉ? አቶ
ይሄ በኃላፊነት ደረጃም በማንዴት ደረጃም የምርጫ ቦርድ ነው። ይሄንን እና አክብረን ህብረተሰቡና እኛ ሂደቱን ትክክል መሆኑን በስርዓቱ የሄደ መሆኑን አይተን የምርጫ ቦርድ የሚሰጠውን መረጃ እንጠብቃለን ማለት ነው።
ባለፈው አርብ ግን እኛ ስናስተላልፍ ተቃዋሚው ሰማያዊ ፓርቲ የምርጫ ቦርድ ወገንተኛ ነውና የእሱን ውጤት ለመቀበል እንቸገራለን የሚል አስተያየት አለ። እዛ ላይ አስተያየት መግለጥ መናገር ይፈልጋሉ አቶ ንጉስ?
እኔ የሰማያዊ ፓርቲን ሳይሆን የህዝቡን ነው ማዳመጥ መፈልገው። ህዝቡ ምርጫ ቦርድ የሚለውን ሊቀበል እናም በዚህ ሂደት ሊሳተፍ አምኖበት ገብቶ በሰላማዊ ሁኔታ አጠናቋል።
ከዛው ከአካባቢ ያገኘኋቸው አንድ እዛው ቅማንት የሚኖሩ የቅማንት ተወላጅ የሆኑ ሰው እንደገለጡልኝ ግን ስምንት ቀበሌ ውሳኔ ህዝብ ተካሂዶ አብዛኛው ሰው ቁጥሩ ሊለያይ ይችላል፣ አብዛኛው ሰው እንደነበርን እንቆያለን፣ መካለል አንፈልግም የሚል ውሳኔ እንዳሳለፈ ገልጠውልኛል። የእሳቸውንም ሀሳብ አሰማለሁ፣ የእርስዎም ሀሳብ አለ። መጨረሻው ላይ ግን እንግዲህ እንጠብቃለን ደግሞ አሁን እንዳሉትም የምርጫ ቦርድን ውሳኔ። በጣም አመሰግናለሁ አቶ ንጉስ።
አመሰግናለሁ።
ከዚያው ከጎንደር ቀደም ሲል እንደገለጥኩት አንድ የቅማንት ተወላጅ በሂደቱም የተካፈለ ሰው አግኝቻ አናግሬ ያለው ምን ተስኖት በላይ ይባላሉ።
በስምንት ቀበሌዎች ነው ተካሂዷል የሚባለው። ሁለቱ ላይ የጠራ እንዲያውም ቅርብ ቦታ ላይ የጠራ መረጃ ባይኖረኝም ወደ መተማና ጭልጋ አካባቢ የተሰጠውን ድምፅ ተከታትያለሁ። እኔ ባለኝ መረጃ ከአንድ ቀበሌ ውጭ በሌላው በነበረው አስተዳደር ይቀጥል በሚል እንደሆነ ማረጋገጥ ችያለሁ።
በአንድ ቀበሌ ማለት ነው?
ያላየሁትም።
እሺ፣ የትኛው ቀበሌ ነው?
አንድ ቀበሌ ከነጋዴ ባህር ወጣ ብሎ የሆነች ሎሚዬ ምናምን የምትባል ስሟን በትክክል እሷ ቦታ ላይ ብቻ ማሸነፋቸውን እንጂ በሌሎች ቀበሌዎች ይህን ጉዳይ በባለቤትነት ከሚከታተሉት ሰዎች አንደኛው ስደውልለት ይህን መረጃ ሰጥቶኛል።
ነገር ግን በሌሎቹ ጋር ያሉት አብዛኛዎቹ መካለል አንፈልግም እንደነበር እንቆያለን ብለዋል ነው ያለኝ መረጃ። እርስዎም እንደዛ ነው የሚሉኝ?
በትክክል ሽምፓ ላይ ደውያለሁ። በስጋ የሚዛመዱኝ ቅማንቶችም አሉ ያረጋገጡልኝ ይህንኑ ነው።
ቀደም ሲል ግን ከአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ ጋር ስንነጋገር በስምንት ቀበሌዎች ሬፈረንደሙ እንደተካሄደ ነገር ግን ኦፊሴላዊ የሆነው ውጤት ወደፊት እንደሚገለጥ ጊዜውን ጠብቆ ነግረውኛል። እርስዎ ውጤቱን እንዴት አወቁት? አሁን በመንግስት ደረጃ አልተገለጠም ገና?
ውጤቱ ተለጥፏል በየቦታው በየቀበሌው በየምርጫ ጣቢያው። ውጤቱ ኦፊሴላዊ በሆነ መልኩ ተለጥፎ ታውቋል። ምናልባት ድምፅም ያልተሰጠባቸው ቀበሌዎች ስላሉ የእነዚህም ውጤት ደግሞ ለጊዜው እንዲያስፈጽሙ በተላኩት የምርጫ ቦርድ ቦዲው አማካይነት ለተወካዮቹ ምክር ቤት እንዲቀርብ ነው እንጂ በህብረተሰቡ ዘንድ ታውቋል። ይህን ጉዳይ እያራመዱ የነበሩ ሰዎችም እኮ መሸነፋቸውን ሁሉ አምነው ደውለው ደስ ይበልህም ያሉኝ ሰዎች አሉ።
በየቀበሌው መለጠፉን የመንግስት ኮሚኒኬሽን ኃላፊውም ገልጠውልኛል። ግን ብሔራዊ ምርጫ ቦርድ ይፋ ሲያደርግ ያኔ እንጠብቃለን ብለዋል። እግዜር ይስጥልኝ አቶ ምንተስኖት በላይ፣
በጣም አመሰግናለሁ። አቶ አዲሱ
ወደ ተከታዩ ዘገባ እናልፋለን። በጉጂና በቡርጂ ብሔረሰቦች መካከል የተፈጠረን ግጭት ይመለከታል። በጉጂና በቡርጂ ተዋሳኝ አካባቢዎች ባለፈው ሳምንት በተቀሰቀሰ ግጭት ከቡርጂዎች በኩል አንድ ታዳጊን ጨምሮ ቢያንስ 3 ሰው ተገድሎብናል ሲሉ አንድ የቡርጂ ወረዳ ባለስልጣንና ሌላ ደግሞ የአይን እማኝ ነኝ ያሉ ሰው ገልጸውልናል። ብዛት ያለው የጤፍ ክምርም ተቃጥሎብናል ብለዋል እማኙ። የምዕራብ ጉጂ የኮሚኒኬሽንስ ቢሮ ኃላፊ ደግሞ የታዳጊውን መገደል ማረጋገጥ እንደማይችሉ ገልጸው ሆኖም 8 ሰው ተገድሎብናል ብለዋል። ሁለቱም ወገኖች ግጭቱ የፌዴራል መከላከያ ኃይል በመግባቱ በአሁኑ ወቅት በርዷል ብለዋል። ቆንጅታየ ወደ አካባቢው ደውላ ተከታዩን ዘገባ አጠናቅራለች።
በቡርጂ ወረዳ ዋና ከተማ ሱያማ የህዝባዊ አገልግሎት ባለሙያ የሆኑት አቶ ገብረ ወልድ ሂዳ በአሁኑ ወቅት በአካባቢው ቀደም ካለው ጋር ሲነጻጸር መረጋጋት እንዳለ ገልጸዋል።
በእርግጥ ከባለፉት ከሐሙስ እና አርብ የተሻለ አሁን አንጻራዊ መረጋጋት አለ። ምንም አይነት ተኩስ አሁን ከዛ ቡድንም ወደዚህ የሚተኮስ ተኩስ የለም። ምንም አይነት የጸጥታ ችግር የለም። ለአሁኑ ሮብ ከቀኑ 8 ሰዓት አካባቢ ላይ አንድ ህፃን የ10 ዓመት ህፃን ከብት እየጠበቀ ባለበት ነው ከጉጂ ኦሮሞ በኩል አንድ ግለሰብ መጥቶ በመፍለጫ አንገቱን ቆርጦ ገደለ። ወዲያው አስክሬኑን ለማንሳት እንኳን ሲሞክር ተኩስ ህዝቡ ላይ ተከፈተ። በዛ ነው እንግዲህ ግጭቱም ጀምሮ በርካታ ሰው ቆስሏል። ወደ 3 ነው ምናምን ሰው ያረፈው ከህፃኑ ጋር ፕላስ ደግሞ በርካታ የጤፍ ክምር ነው የተቃጠለው።
እሺ፣ አቶ ገብረ ወልድ በምን ምክንያት ነው ይህን የታዳጊ ወጣት ሊገደል የቻለው? ምን ተፈጥሮ ነው? በግጭት መካከል ነው?
ግጭት ምንም አይነት ግጭት አልነበረም። ሰላማዊ ቀጠና ተብሎ እንግዲህ የቡርጂ አርሶ አደር የሚያርስበት ቦታ ነው እና ህፃኑ ከቤተሰቦቹ ጋር እሺ ከብት ለማገድ በሄደበት ያው አገር ሰላም ብሎ ከብት እያገደ ባለበት ነው እንግዲህ በቆንጆራ የተገደለው። ከዛም በማስከተል ነው እንግዲህ ህብረተሰቡ አስክሬኑን ለማንሳት በሚሞክርበት ጊዜ ተኩስ የተከፈተበት ህብረተሰብ ላይ ያ ነው እንግዲህ መነሻው። ህጻን ልጅ መጥቶ መግደል ነው መነሻው። ይህን ደግሞ ያደረጉት ሆን ብሎ ነው። ፐርፐዝሊ ግጭት እንዲነሳ ፍላጎት ስለነበራቸው ያን ምክንያት አድርገው ነው።
እነማን ናቸው እንደሱ ሲሉ ምክንያት አድርገው?
የጉጂ ኦሮሞዎች።
በምን ምክንያት ነው ግጭት ለመፍጠር የሚሞክሩት?
ኦኬ፣ ግጭቱ ዋናው መነሻው ቅድም እንደነገርኩት ዋና መነሻው ሪሶርስ ማለትም መሬትን ፍለጋ ነው። ድንበራችን እስከዚህ ድረስ ነው፣ ይሄ የእኛ መሬት ነው እያሉ ሁሌም ያው የሚያነሱት ጥያቄ አለ። አርሶ አደሩ የቡርጂ አርሶ አደር እያረሰ የሚዘራውን መሬት የእኛ መሬት ነው ውሃ ምክንያት በማድረግ ነው እንግዲህ ለግጭት መነሻ የሚነሱት። አሁን ሁኔታው ተረጋግቷል። አንጻራዊ ሰላም ማለት ነው። አንጻራዊ ሰላም አለ ከባለፈው ጋር ሲታይ። በአሁኑ ሰዓት ምንም አይነት ተኩስም የለም እንግዲህ ሰላም ሙሉ በሙሉ አለ ለማለት እንግዲህ አርሶ አደሩ ወደ ማሳው እየሄደ ዘሩንም መዝራት አለበት። ግን ይሄ እየሆነ አይደለም። ተኩሱ ግን የለም። አሁን ተረጋግቷል። ከባለፈው ከሐሙስ አርብ እና ሮብ ካለው ሁኔታ አሁን በጣም ተረጋግቷል።
መከላከያ ኃይል የፌዴራል መከላከያ ኃይል ገብቶ ነው ያሉኝ?
አዎ፣ ልረጋገ ቻለው። ኖርማሊ የኢፌዴሪ መከላከያ ሰራዊት እዚህ መሀል ላይ ገብቶ ጉዳዩን ስላረጋጋና በሁለቱም በኩል ከዛ ከጉጂ ኦሮሞ ወደዚህ ሲዘምት የነበሩ ኃይሎችን ወደኋላ መልሶ አሁን የሁለቱም በኩል አመራሮችን በማነጋገር ጸጥታው ወደ ነበረበት ሰላማዊ ሁኔታ እንድመለስ አድርጎ ነው እንግዲህ መሀል ላይ ያለው መከላከያ ስራ።
የቡርጂ ወረዳ የኢህአዴግ ጽህፈት ቤት ኃላፊ አቶ ማሞሽ ካኔም 3 ሰው ተገሎብናል፣ ቢያንስ 8 ሰው ቆስሎብናል ብለዋል።
ሁኔታው ተረጋግቷል። 3 ቀን ላይ ነበረ ግጭቱ የነበረው። ከሶስት ቀን በኋላ በተከታታይ አሁን የተኩስ ድምፅ የለም። ጸጥታ የመንግስት መከላከያ ኃይልና ሌሎች ኃይሎች የጸጥታው መዋቅር አመራሮች ከክልል ጀምሮ የደቡብ ክልል በኛ በኩል ገብቶ ከኦሮሚያ ጋር የጸጥታውን ስራ መከላከያ እየተቆጣጠረ የመገናኛ ስራ እየተሰራ ነው ያለው። እስከዚህ ሰዓት ድረስ ሰላም ነው፣ እየተፈጠረ ነገር የለም። ተረጋግቷል ማለትበት
ጥቃቱ የመጣው ከጉጂ አርብቶ አደር ማህበረሰብ ሳይሆን መለየው የለበሱ ኃይሎች ተቀላቅለው አይተናል የሚል ከአርሶ አደሮች በኩል መረጃ ደርሶናል፣ ይህም ክትትል እየተደረገበት ነው ብለዋል አቶ ማሙሽ። ወደ ጉጂ ዞን በመደወል ያገኘናቸው የምዕራብ ጉጂ ዞን የመንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ለማ ተፈራ በበኩላቸው በታዳጊው የቡርጂ አርሶ አደር ልጅ ላይ ተፈጸመ ስለተባለው ግድያና ስለሌሎችም ጥቃቶች መረጃው ስላልተላለፈልን ለማረጋገጥ አልችልም ብለዋል። ከኛ በኩል ግን 8 ሰው ተገሎብናል ብለዋል አቶ ለማ። በቡርጂ አርሶ አደሮች ላይ ጥቃት ያደረሱት መለዮ የለበሱ ኃይሎች ናቸው የተባለውንም አቶ ለማ ያስተባብላሉ።
በዛ በኩል ያለውን መረጃ አሁን ይሄን ያህል እንዲህ አይነት ሰው ተገደለ ማለት ብዬ መናገር ቢከብደኝ፣ በዛ በድንበር አካባቢ ለረጅም ጊዜ አልፎ አልፎ የእኛ አካባቢ የምዕራብ ጉጂ በዛ አካባቢ የሚኖሩት ህዝቦች አርብቶ አደሮች ናቸው። እነሱ ደግሞ አርሶ አደሮች ናቸው። በዛ መሀል መሬት ጥያቄ አለ። አርሶ አደሩ ለእርሻ ይፈልጋል። አርብቶ አደሩ ለከብቶቹ ግጦሽ መሬቱን ይፈልጋል። ግጭት ይፈጠራል።
እሺ፣ ይሄ ታዳጊ ወጣት መገደሉን አለመገደሉን እርሱ ከእርሶ ማረጋገጫ ማግኘት ይችላለሁ? ይሄ ልጅ ተገሏል? ማንስ ገደለው?
ተገሏል ይባላል። ያው በዛ ወገን ስለሆነ በእኛ በኩል ያለን መረጃ የለም። በቅርብ ጊዜ ለሁለት ቀን ተከታታይ ከፍተኛ ግጭት ተደርጓል። በእኛ በኩል ቢያንስ ከስምንት በላይ ሰዎች እንደሞቱና ከ14 ሰዎች በላይ እንደቆሰሉ እናውቃለን።
እንግዲህ በእነሱ በኩል ደግሞ እንደውም መለዮ የለበሱ ታጣቂዎች ናቸው፣ ታጠቀ ኃይል ነው መጥቶ ጥቃት ያደረሰብን ነው የሚሉትና
ታጠቀ ኃይል እንደዚህ አይነት መረጃ የለንም። ሰራዊት አይደለም፣ አርብቶ አደር ነው። በተፈጥሮው ከብቶቹን የሚጠብቅበት መሳሪያ አለው አርብቶ አደሩ እና ቢያንስ ሁሉ መሳሪያ አላቸው ማለት ይቻላል። ስለዚህ ታጣቂ ሚሊሻ ምናምን የሚባለው ነገር ሐሰት ነው።
ከሁለቱም ወገኖች በኩል ያነጋገርናቸው ሰዎች በየጊዜው ለሚነሱት ግጭቶች በመንስኤነት በየበኩላቸው ላነሷቸው ችግሮች በአፋጣኝ መፍትሄ መፈለግ እንዳለበት ያሳስባሉ። በዋሽንግተን ዲሲና አካባቢዋ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን በዛሬው ዕለት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። በመንግስት የጸጥታ ኃይሎች እየተወሰደ ያለው ጥቃት ይቁም፣ ግድያዎቹ በገለልተኛ ወገን ይጣሩ የሚሉና ሌሎች በርካታ ጥያቄዎች ያቀረቡበትን ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያስገቡት ሰልፈኞች በመቀጠል በኢትዮጵያ የሰብአዊ መብት አያያዝ ላይ ያነጣጠረ ሁለት የሕግ ረቂቆች ወደ ቀረቡባቸው የዩናይትድ ስቴትስ ምክር ቤቶች አቅንተዋል። በኢትዮጵያ ጉዳይ ዙሪያ የሚንቀሳቀሱ በርከት ያሉ የፖለቲካና የሲቪል ድርጅቶች ያስተባበሩትን ሰላማዊ ሰልፍ አሉላ ከበደ በስፍራው ተገኝቶ ተከታትሎ ዘገባ አጠናቅሯል። ቀጥሎ ይቀርባል።
USA, President Trump,
በራሱ የማይተማመን አስተዳደር አገር በሽብር ይመራል፣ አምባገነንነትን መደገፍ ይቁም የሚሉና ሌሎች ልዩ ልዩ የተቃውሞ መፈክሮችን እያሰሙ ነው። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የተነሳው ሰልፍ በዋሽንግተን ዲሲ ፖሊስና ስርዓት አስከባሪዎች እየታጀበ ወደ ዩናይትድ ስቴትስ ምክር ቤት ያቀናው በሰልፉ ካገኘኋቸው አንዷ ናቸው። ይህን ያሉኝ በቅርቡ ከአዲስ አበባ መምጣታቸውን የተናገሩ ሁለት የቀድሞ የኢትዮጵያ አየር መንገድ ሰራተኞችም በተመሳሳይ በተለይ ሰሞኑን እየሆነ ያለው አሳስቦን ነው ከዚህ የመጣ ነው ይላሉ።
የተገኘ ነው አሁን ሰሞኑን ኢትዮጵያ ውስጥ ባለው የዘር ጭፍጨፋ እንዲቆምና የአሜሪካ መንግስት ለኢትዮጵያ መንግስት የሚሰጠውን እርዳታ ሊያቆም፣ ምክንያቱም ይህንን እየተጠቀመ ነው ህዝባችንን፣ ወንድሞቻችንን፣ ቤተሰቦቻችንን እየገደለ ያለውና በተለይ ሰሞኑን እናቶቻችን፣ አባቶቻችን እርስ በራሳቸው ባላወቁት ነገር እየተላለቁ ያሉት ለዛ ነው ዛሬ ይህንን ድምጻችን ለማሰማት የመጣ ነው።
ካሳሁን ይባላሉ የመጀመሪያው፣ አቶ አብርሃም ሁለተኛው ናቸው። ሌላው የቀድሞ የሙያ አጋራቸው በኢትዮጵያ ዛሬ ያለው ሁኔታ በነጻነት ሰርተን ለመኖር አዳጋች ሆኖብን ስራችንን ጥለን ለመምጣት የተገደድን የቀድሞ የአየር መንገዱ ሰራተኞች ብዙዎች ነን ይላሉ።
አሁን እዚህ ጋር እንዳየኸው 20 በላይ የሆኑ የአየር መንገድ ሰራተኞች አሉ። ያን ያህል የኑሮ ችግር አጋጥሟቸው አይደለም ወደዚህ የመጡት። ግን ፍራቻ በዘር የተከፋፈለና ኢትዮጵያዊ ሰራተኛ እንደ ኢትዮጵያዊነቱ መስራት የማይችልበት ደረጃ ላይ ያለበት አሰራር ነው ያለው። እዛ ሰርቶ መኖር እንደማይችል እንደ ኢትዮጵያዊ አውቆት ድርጅቱ ውስጥም የመንግስት ኃይል እንዳለ የሚያሳይበት ሁኔታ ነው ያለው።
የዩናይት ስቴትስ በኢትዮጵያ ጉዳይ ትክክለኛውን ነገር ታደርግ ዘንድ ጥሪ እናደርጋለን ይላል በቀጥታ ለውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአድራሻቸው የተጻፈው ደብዳቤ። አቶ ዮሐንስ ታከለ ከሰልፉ አስተባባሪዎች አባላት አንዱ ናቸው። የሰልፉን ዓላማ እንዲህ ያስረዳሉ።
የሰልፉ ዓላማ ሶስት ነው። አንደኛ መስከረም ወር እንደሚታወቀው ባለፈው ዓመት የኢትዮጵያ ሕዝብ በኢትዮጵያ መሬት አኪልዳማ ሆኖ ነበረ። ኢሬቻ 1000 ሰው በላይ የሞተበት ሰዓት ነው። እሱን ጊዜ ለማስታወስ ባህር ዳር በነሐሴ አንድ የተጨፈጨፉትን ለማስታወስ ነው። ሰማዕቶቻችን የአሳሳውም፣ የገርባውም፣ የኮፈሌውም፣ የአንዋር መስጊዱን ለማስታወስ። ሁለተኛ ዛሬ እንደ ትናንትና ኢትዮጵያ እየወደቀ ብቻ የሚገባ ለመብቱ፣ ለነጻነቱ፣ ለእኩልነቱ፣ ለአንድነቱ እየተናነቀ ባለባት ስለሆነ አይዞን ለማለት ነው። ከጎናችሁ ነን። በሶስተኛ ደረጃ ኤችአር 128 የሚባል ባለፈው 26 ዓመታት ወያኔ በወያኔነቱ ኢትዮጵያን ህዝብ አላንበረከከም። በአዳኖች እየረዱት ነው። ሁልጊዜ እንደምናደርገው ትክክል አይደለም፣ ፖሊሲያችሁን መርምሩ፣ እርዳታ ትስጡ የሚለውን ነገር ዛሬ እናደርጋለን። ኤችአር 128 ደግሞ ነገ ይጸድቃል የሚል ነገር አለን። ስለዚህ በዚህ በሶስት ምክንያት ነው የተሰለፍነው። ቤቱ እንዲያጸድቅ ግፊት እናደርጋለን። ግን የምንተማመነው በእግዚአብሔርና በኢትዮጵያ ህዝብ ነው።
በሰልፉ ያገኘኋቸው የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌው የአሜሪካ መንግስት ሙሉ መልስ እንዲሰጠን አይደለም፣ ይልቁንም ለህዝቡና ለሚመለከታቸው ድምጻችን እንዲሰማ እንጂ ነው ያሉት።
በዚህ ሰላማዊ ሰልፍ ላይ የተገኘሁት የአሜሪካ መንግስት እዚህ የሚደረገውን ሰልፍ ሰምቶ መፍትሄ ያመጣል በሚል እምነት አይደለም። አሜሪካ ይኸው በተለያየ መንገድ ድጋፍ እያደረገ ያለ ስርዓት ነው። ይገባኛል፣ አሜሪካ እንደ ሀገር ብሔራዊ ጥቅማቸውን ቅድሚያ ይሰጣሉ። ስለዚህ በኢትዮጵያ ጉዳይ ላይ የህዝቡን ጥያቄ ለመመለስ የሚያደርጉት የተለየ ነገር ይኖራል በሚል እምነት አይደለም። ነገር ግን እዚህ የሚደረጉ ሰልፎች በኢትዮጵያ ውስጥ ያለውን ሁኔታ ያሳያሉ ነው። ኢትዮጵያ ውስጥ ያለሁኝ ለኢትዮጵያ መንግስት አይደለም ሰልፍ የምናደርግ የነበረው። ወጥተን ሰልፍ እናደርጋለን። እኛ የምናሰማውን መፈክር ወይም የምንጠይቀውን ጥያቄ ህዝቡ ይሰማል ነው። ስለዚህ አንደኛ በህዝቡ ውስጥ የሞራል ከፍታ ይፈጠራል፣ የትግል ስሜት ያነሳሳል። ምናልባት በመንግስቱ ውስጥም አንዳንድ በጉዳዩ ላይ መረጃ የሌላቸው ቀደም ሲል አቶ ኃይለማርያም ደሳለኝ የሀገሪቷ ጠቅላይ ሚኒስትር አንዳንድ በግልጽ መጥተው ውሳኔ መረጃ ላይ ተመስርቼ ሳይሆን በነገሩኝ እየተነሳሁ ነው የምወስነው ስለሚሉ በተሳሳተ መረጃ የሚያስወስኗቸው እንዳሉም ስለምናውቅ መረጃው በቀጥታ የሚያደርሳቸው አካል ሌላ ወይ ቅርብ ወዳጃቸውም ቢሆን ሊሰማ በሚችልበት አደባባይ መጮ እና ያለውን ሁኔታ ማስገንዘብ ነው። ስለዚህ እዚህም የወጣው ህዝብ ጋር አብሬ ወጥቼ ኢትዮጵያ ውስጥ ያለው ሁኔታ ጥሩ አይደለም፣ መቀየር አለበት፣ ሁሉም ተሸናፊ የሚሆንበት አካሄድ ነው እየተፈጠረ ያለውና ከጸብ ከብጥብጥ ከሁከት ሁሉም ነው የሚሸነፈው። አገር ሲፈርስ ሁሉም ነው የሚሸነፈው። እዚህ አገር እንዳይፈርስ እንደዚህ ወደ ሲቪል ዋር የሚያስገባ ምንም የማያውቁ ኢኖሰንቶች መርጠው የተወለደ የለም። የተወለደበትን ብሔረሰብና መርጦ ባልተወለደበት ብሔረሰብ ማንነቱን መሰረት ያደረገ ጥቃት መፈጸም ሲጀመር ሁሉም ነው የሚጎዳው እና ይሄኛው ያኛው የሚባል የለም። ወደዛ እንዳንገፋ ለማድረግ ይህንን ሰልፍ አጋጣሚውን ተጠቅመን
የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌው ናቸው። የጋዜጠኝነት ስራ ሽብር አይደለም ሲሉ መፈክር ያሰሙት ሰልፈኞች ለረዥም ዓመታት በእስር ላይ የሚገኙትን ጋዜጠኞችም አስታውሰዋል። በዩናይት ስቴትስ ምክር ቤቶች ከቀረቡት ረቂቆች አንዱ ኤችአር 128 ነገ ይጸድቃል ተብሎ ተጠብቋል።
3:50 ነው ከምሽቱ አሁን አዲስ አበባ ላይ። ወደ ተከታዩ ዝግጅታችን እናልፋለን። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚሰራጭ ፕሮግራማችን ነው እየተከታተላችሁ ያላችሁት ክቡራትና ክቡራን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ተከታዩ ዝግጅት ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በትላንቱ የሆላንድ 10 ማይል ጎዳና ሩጫ ውድድር በወንዶቹ ኢትዮጵያውያን ከአንደኛ እስከ ሦስተኛ ተከታትለው በመግባት ድል ተቀዳጅተዋል። በኬፕ ታውን ማራቶንም አሰፋ መንግሥቱ ነገው በስኬት የበላይነቱን ተከላክሏል። በቻይናም የኢትዮጵያ አትሌቶች ድንቅ ውጤት አስመዝግበዋል። መሰለች በየነ በማራቶን ኢትዮጵያን ለአራተኛ ጊዜ በተከታታይ እንድታሸንፍ አብቅታለች። በርከት ያሉ የአትሌቲክስ ሩጫ ስፖርት ዜናዎችና ሌሎችንም ይዣለሁ። አብራችሁን ቆዩ። ብርሃኑ ለገሰ ከኢትዮጵያ የወንዶቹን፣ መርሲሊን ቼላንጋት ከኬንያ የሴቶቹን ያሸነፉበትን የትላንቱን የሆላንድ 10 ማይል የጎዳና ሩጫ ዜና ላስቀድም። በአምስተርዳምና ዛአንዳም ከተሞች መካከል በተካሄደው ውድድር በግልጽና በኩራት ድል የተቀዳጁት አትሌቶች ብርሃኑና መርሲሊን ይሁኑ እንጂ ያሸንፋሉ ተብለው ቅድሚያ ግምት ከተሰጣቸው ሯጮች መካከል በተለይ በወንዶቹ ኬንያዊው ኤድዊን ኪፕቱ ይገኝበታል። የ24 ዓመት ዕድሜ ያለው ኪፕቱ ያለፉትን ሁለት ውድድሮች አከታትሎ ያሸነፈ ብርቱ አትሌት በመሆኑ ነበር ቅድሚያ ግምቱ የተሰጠው። አልሆነም፣ በአራተኛነት አጠናቋል። ትላንት ከአራት ሳምንታት በኋላ እዚያው ሆላንድ በሚደረገውና ለመጀመሪያ ጊዜ በሚሳተፍበት የአምስተርዳም ማራቶን እካሳለሁ ሲል ለደጋፊዎቹ ቃል ገብቷል። ለማንኛውም ፖዲየሙ ላይ የ23 ዓመቱ ወጣት ኢትዮጵያዊው ብርሃኑ ለገሰ በአንደኝነት፣ የኔው አላምረው በሁለተኝነት፣ ጂክስ ታደሰ በሦስተኝነት ወጥተው አድምቀውታል። 13 ደቂቃ ከ26 ነው ብርሃኑ ለገሰ ያስመዘገበው ጊዜ። በሴቶቹ ባለፈው ወር ለንደን በተካሄደው አትሌቲክስ ሻምፒዮና በ10,000 በ13ኝነት ያጠናቀቀችው መርሲሊን ቺፕላጋት ትላንት አሻሽላ በ53:38 በአንደኝነት ጨርሳለች። ስንጀምር ድልድዮቹና የምድር ውስጥ ለውስጥ ጎዳናዎች አስቸጋሪ ቢሆኑብኝም 10ኛው ኪሎ ሜትር ላይ ስንደርስ ግን እንደማሸንፍበት ተሰምቶኛል ብላለች አትሌቷ። በሴቶቹ ሶፊያ አሰፋና ሚሚ በለጠ ከኢትዮጵያ በሁለተኛና አራተኝነት ፈጽመዋል። ሪሳ ታኬናካ ሦስተኛ። በትላንቱ የሆላንድ 10 ማይል ውድድር ከ45,000 በላይ ሯጮች ተሳትፈዋል። ወደ ደቡብ አፍሪካ የኬፕ ታውን ማራቶን ዜና ስናልፍም አሰፋ መንግሥቱ ነገው ከኢትዮጵያ በተሳካ ሁኔታ ሻምፒዮንነቱን እንደተከላከለ እናገኛለን። አሰፋ ነገው በዓለም አቀፉ መድረክ ስኬት ማስመዝገብ የጀመረው እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም ሲሆን ትላንት ጠንካራ የሚባሉትንና ያሸንፋሉ ተብለው ቅድሚያ ግምት የተሰጣቸውን ብርቱ አትሌቶች በሙሉ ድባቅ መጥቷል። ከጎበዝ አትሌቶች መካከል ከተማ በቀለ ነጋሳ፣ ሌባን ሙታይ፣ ዳንከን ሜዮና የደቡብ አፍሪካው ዞሊሳ ታሊ ይገኙበታል። 42ቱን ኪሎ ሜትር ሲያጠናቅቁ አሰፋ መንግሥቱ ነገው አንደኛ 2:10:01፣ ከተማ ነጋሳ ሁለተኛ 2:11:06፣ ዳንከን ማዮ ከኬንያ ሦስተኛ 2:11:26። በሴቶቹ ጥቂት ድራማ ቢጤ ታይቷል። ያም በአሯሯጭነት የገባችው ሄላሊያ ጆሐንስ እንደ ወፍ በራ ዋነኞቹን አትሌቶች ግማሹ ላይ ጥላቸው መሄዷ ነበር። ሊያበቁ ከአንድ ኪሎ ሜትር ያነሰ ርቀት ላይ ኢትዮጵያዊቷ ቤተልሔም ሞገስ ደረሰችባት። አልፋት ሄዳም በ2:30:22 በድል አጠናቀቀች። አሯሯጯ ጆሐንስ ሁለተኛ፣ ኤግነስ ኪፕሮፕ ከኬንያ ሦስተኛ። 800 ሯጮች ተመዝግበውበታል በዚህ ውድድር። ወደ ቤጂንግ ቻይና ስንዘልቅ የወንዶቹን የሞሮኮው ሳልህ ኤዲን ቡናስር ነው ያሸነፈው። 11 ርቀቱን ከ2:10 በታች ያጠናቀቁ የዓለም ፈጣን ሯጮች 37 ዓመታት ባስቆጠረው በቤጂንጉ ማራቶን ተሳትፈዋል። የሴቶቹን መሰለች በየነ ለሁለተኛ ጊዜ አሸንፋ የሀገሯንም ሬኮርድ በተከታታይ ለአራተኛ ጊዜ በማሸነፍ ሬኮርዷን ከፍ አድርጋለች። የ26 ዓመቱ ሞሮኳዊ 2:11:18 በመግባት ሲያሸንፍ በፕራግ ማራቶን በአምስተኝነት ገብቶ ካስመዘገበው የራሱ ፈጣን ሰዓት 64 ሴኮንዶች ቀንሷል። እንደ አውሮፓውያን ዘመን አቆጣጠር በ2013 ኢትዮጵያዊው ታደሰ ቶሎሳ ካስመዘገበው የኮርሱ ሬኮርድ 20716ም እጅግ በጣም ርቋል። ብርሃኑ 21116 አስመዝግቦ በሁለተኛነት አጠናቋል። ኬንያዊው ስቴፈን ኩዌሎ ቼምላኒ ሶስተኛ። በሴቶቹ የ23 ዓመቷ መሰለች በየነ 22744 አስመዝግባ በአንደኝነት አጠናቃለች። በቻይና ማራቶን ለሁለተኛ ጊዜ ማሸነፏ ነው። የ24 ዓመት ዕድሜ ያላት ኬንያዊቷ ረቤካ ካንጎጎ ቼሲር ሁለተኛ፣ ሌላይቱ ኢትዮጵያዊት ራህማ ቱሳ ሶስተኛ። በመጨረሻም የኮፐንሃገኑን ግማሽ ማራቶን ዜና ባጭሩ ተመልክቼ አበቃለሁ። በወንዶቹ ከአንድ እስከ አምስት ተከታትለው የገቡት ኬንያውያን ናቸው። አንደኛው ግን ለብሪታንያ የሚሮጠው አብርሃም ቼሮቤን ነው። 58-10 ሹራ ኪታታ ከኢትዮጵያ በርቀት በስምንተኝነት አጠናቋል። አብራር ኡስማን ከኤርትራ አስረኛ። በሴቶችም ለብሪታንያ የምትሮጠው ኬንያዊት ናት። ቀድማ የገባችው ዩኒስ ቹምባ ትባላለች። ዮሐን ኬሞ ሁለተኛ፣ ሮዛ ደረጀና መስከረም አሰፋ ከኢትዮጵያ አራተኛና አምስተኛ ሆነዋል። ረዘም ያለውን የአትሌቲክስ ሩጫ ስፖርት ዜና በዚሁ አበቃለሁ። በእግር ኳስ ዕድሜያቸው ከዓመት በታች በሆኑ አፍሪካውያን ወክለው ለሴቶቹ የዓለም ዋንጫ ማጣሪያ ትላንት በኢትዮጵያና ኬንያ መካከል የተደረገው ጨዋታ እኩል 2-2 አብቅቷል። ግጥሚያው የተደረገው ሐዋሳ ከተማ ሲሆን የመልሱ ጨዋታ ከሁለት ሳምንታት በኋላ ኬንያ ላይ እንደሚደረግ ፊፋ አስታውቋል። ለአፍሪካ ኮንፌዴሬሽን ዋንጫ አሌክሳንድሪያ ላይ ትላንት በተደረገው ፍልሚያ ደግሞ የቱኒዚያው ኤስፔራንስና የግብፁ አልአህሊ እኩል 2-2 ተለያይተዋል። በመጪው ሳምንት ማብቂያ ላይ የሩብ ፍጻሜው አላፊ ማንነት ይለያል። በእንግሊዝ ፕሪምየር ሊግ ሰንጠረዡን ሁለቱ ማንቸስተሮች በእኩል 13 ነጥብ መምራት ይዘዋል። ቼልሲና ኒውካስል ይከተላሉ፣ 10ና 9 ነጥብ አላቸው። የቀድሞው የማንቸስተር ኮከብ አጥቂ ዌይን ሩኒ የተዛወረበት ኤቨርተን ወርዶ ሆኗል። በእግርጌ ካሉት ሦስቱ አንዱ ላይ ተቀምጧል፣ 18ኛ ነው። ማንቸስተር ዩናይትድ 4-0 ኤቨርተንን ባሳፈረበት ጨዋታ ሮሜሉ ሉካኩ ግሩም ጎሎች አግብቶ ተደንቋል። በ75 ሚሊዮን የእንግሊዝ ፓውንድ ነው ሉካኩ ከኤቨርተን ወደ ማንቸስተር ዩናይትድ የተዛወረው፣ ክሷል። በዚሁ ላብቃ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩኝ።
አሁን ደግሞ የምሽቱ ፕሮግራማችን ከማብቃቱ በፊት የማካተቻ ዜና እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተባበሩት መንግስታት ድርጅትን ታላቅ የሰላም ኃይል እንዲሆን የሚረዱ ድፍረት አዘል ለውጦች እንዲደረጉ ዛሬ ጥሪ አቅርበዋል። ፕሬዚዳንቱ ስልጣን ከተረከቡ 8 ወራት ሲሆን በሀገሪቱ መሪነት በተባበሩት መንግስታት ድርጅት ንግግር ሲያደርጉ የመጀመሪያቸው ነው። 193 አባላት ባሉት ድርጅት የሚንጸባረቀው ቢሮክራሲ ማከናወን የሚገባውን ያህል እንዳያደርግ እክል ሆኖበታል። የተባበሩት መንግስታት ድርጅት ባለፉት ነገሮች ላይ ማጥበቅ አይኖርበትም ሲሉ መክረዋል። የሚዙሪ ክፍለ ግዛት መዲና ሴንት ሉዊስ ፖሊሶች በከተማይቱ በተካሄደው የተቃውሞ ሰልፍ መስኮቶች በመሰባበራቸው ከ80 በላይ የሚሆኑ ሰዎች እንዳሰሩ ገልጸዋል። አንድ ጥቁር አሜሪካዊን የገደለ ነጭ የቀድሞ ፖሊስ ፍርድ ቤት ቀርቦ በነጻ መለቀቁን በመቃወም የተካሄደው ሰልፍ ሰላማዊ የነበረ ቢሆንም አንዳንድ ሰዎች መስኮቶችን ሰባብረዋል ይላሉ ፖሊሶቹ። የፖሊስ ኃላፊ ላሪ ኦቶ አንዳንድ ሰዎች ፖሊሶችን ደብድበዋል፣ ድንጋይ ወርውረውባቸዋል ብለዋል። የሂሪክን ማሪያ ማዕከል ዛሬ ማታ በማርቲኒክና በዶሚኒክ በኩል ያልፋል ተብሎ ይጠበቃል። ብርቱ ዝናብ የተቀላቀለበት ከባድ አውሎ ንፋስ ወደ አንዳንድ በሂሪክን ኤርማ ወደ ተደቆሱት ቦታዎች እያመራ ነው። የዩናይትድ ስቴትስ የሂሪክን ማዕከል በገለጸው መሰረት ማሪያ በሰዓት ወደ 150 ኪሎ ሜትር በሆነ ኃይል ትነፍሳለች።
ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮዲውሰሯ ብርሃን ኃይሉ ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና
አዳነች ፍስሐዬ ነን። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
እዚ ራዲዮ ድምፂ ኣሜሪካ